ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ መንግስት አልባ ለመሆን ተቃርባለች፣ ዓለም አቀፉ ማህበረሰብ የመፍትሄው አካል ሊሆን ይገባል ሲል የትግራይ ክልል መንግስት ተሰማ።
እስር ቤቶችን በመዝጋት ማፈኛና ማሰቃያ ቦታዎችን በታሪክ ማስተማሪያ እንዲሆኑ ማድረግ ነው እንጂ ያንን መቼ እንዳደረግነው እንዴት እንዳደረግነው ነማላይ እንዳደረግነው ምን አይነት በደል እንዳደረስን ምንም ብለን ይቅርታ ጠይቀን እንደነበረ የኢትዮጵያን ህዝብ መግለጫውን ያወጡት ወገኖችም በአጠቃላይ ትዝብት ውስጥ የሚጥላቸው ነው።
የጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ናቸው ለቀደመው የትግራይ ክልል መግለጫ ምላሽ ሰጡት። ዝርዝሩን የዕለቱ አብይ ርዕስ ይመለከተዋል። ሊባኖስ ውስጥ የነበሩ 337 ኢትዮጵያውያን የሚያስፈልጋቸው የጉዞ ሰነድና ማስረጃዎች ተመቻችተው ወደ አገራቸው እንዲመለሱ መደረጉ ተገለጠ። የዜና መጽሔት ትንታኔ ከሚያቀርብባቸው ሌሎች ዘገባዎች ውስጥ አንዱ ነው። ሐሙስ ግንቦት 22/2012 ዓ.ም ጤና ይስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጃችሁ አሉላ ከበደ ከለቱ ዜና አቅራቢ ቆንጅታየ ከቴክኒክ አቀናባሪው ንጉስ ታምሬ ከዋና አዘጋጇ ስታበላቸው እና እንዲሁም በእያሉበት ሆኖ የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና ከቆንጅታየ።
ጤና ይስጥልኝ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጅታየ ነኝ። ከኢትዮጵያ የኮቪድ-19 ወረርሽኝ ይዞታ ይሆናል የምንጀምረው። የጤና ሚኒስቴር ኩለቀል ላይ በፌስቡክ ገጹ ባወጣው ለታዊ መረጃ ባለፈው የ24 ሰዓት ጊዜ ውስጥ 4950 የላቦራቶሪ ምርመራዎች ተከናውነው 100 ሰዎች ለቫይረሱ የተጋለጡ ሆነው ተገኝተዋል። ይህም አጠቃላዩን የሀገሪቱን የቫይረሱን ተጠቂዎች ቁጥር 831 አድርሶታል። የዛሬዎቹ እድሜያቸው ከ3 እስከ 70 ዓመት ክልል ውስጥ የሆኑ 53 ወንዶችና 47 ሴቶች 99ኙ ኢትዮጵያውያን አንዱ የቡሩንዲ ሰው መሆኑን ነው የሚኒስቴሩ መረጃ ያወሳው። 94ቱ አዲስ አበባ፣ አንድ ሰው ከትግራይ ለይቶ ማቆያ፣ 2 ከሶማሌ ክልል ለይቶ ማቆያ፣ 3 ደግሞ ከኦሮሚያ ክልል መሆናቸውንም ዘርዝሯል። 3 ሰዎች የውጪ ጉዞ ታሪክ ያላቸው፣ 35 በበሽታው መጠቃቱ ከታወቀ ሰው ንክኪ ያላቸው፣ የተቀሩት 62ቱ ግን የጉዞ ታሪክም ሆነ ንክኪ ያነበራቸው እንደሆኑ የሚኒስቴሩ መረጃ ጨምሮ ገልጿል። በሌላ በኩል በተጓዳኝ ህመም በጸና ታመው የነበሩ የ70 ዓመት እድሜ ያላቸው ሴት የኮሮና ቫይረስ ምርመራ ውጤታቸው ከመምጣቱ አስቀድሞ ትናንት ህይወታቸው ማለፉን ሚኒስቴሩ አስታውቋል። በአጠቃላይ በኮቪድ-19 ሳቢያ በኢትዮጵያ ያለፉት ሰዎች ቁጥር 7 መድረሱ ነው። ዩናይትድ ስቴትስ ውስጥ በኮሮና ቫይረስ ሳቢያ ህይወታቸው ያለፈው ሰዎች ቁጥር ከ100,000 አለፈ። ይህም አሃዝ በቪየትናምና በኮሪያ ጦርነቶች በጠቅላላው ከሞቱባት ዜጎቿ ቁጥር የበለጠ ነው። ዘገባውን ሶሎሞን አባተ ይዟል።
ወደ 4 ወራት በሚጠጋ ጊዜ በኮቪድ-19 የሞቱትን ከ100,000 የላቀ ቁጥር ያላቸውን አሜሪካውያን በክብር ለመዘከር የፊታችን ሰኞ ብሔራዊ የሐዘን ጸጥታ ጊዜ እንዲታወጅ የሁለቱም ገዢ ፓርቲዎች እንደራሴዎች የሚገኙበት አንድ የሴናተሮች ስብስብ ጉትጉታውን አጠናክሯል። ሀገራችን ይህንን የጨለማ ጊዜ በአንድነትና በጠራ አእምሮ ማሰብ አለባት ብለዋል ሴናተር ብራያን ሻልትስ። በዚህ ሊታሰብ የማይችል የጉዳት ጊዜ እያንዳንዷን ህይወት ቆም ብለን ማክበር አብረንም ማዘን ይገባናል ብለዋል ሻልትስ አክለው። ሴናተር ሊሳ ማርኮውስኪ ደግሞ የኮቪድ-19 ወረርሽኝ በሀገራችን ላይ እጅግ የከበደ መከራ አድርሷል፣ እጅግ ብዙ ቤተሰቦች የሚወዷቸው ሲሰቃዩ አይተዋል፣ በወረርሽኙ ምክንያት የተከተለው መዘጋት በፈጠረው የበረታ መለያየት ምክንያትም ዘመድ ወዳጆቻቸውን ያጡ ሁሉ ለቤተሰቦቻቸው ሐዘን ለመቀመጥ የመጨረሻውን የስንብት ወግ ለማድረስና እርማቸውን ለማውጣት እንኳ አልታደሉም ብለዋል። በሕግ መምሪያው ውስጥ የቀረበ ሌላ ሐሳብ ደግሞ እንደራሴዎቹ ሸንጎ በተቀመጡ ቁጥር በየዕለቱ የህሊና ጸሎት እንዲያደርጉ ወረርሽኙ ካበቃ በኋላም ስላለፉት ብሔራዊ የሐዘን ቀን እንዲታወጅ ይጠይቃል። ምንም እንኳን ባለፉት የመጨረሻዎቹ ቀናት ዩናይትድ ስቴትስ ውስጥ ለታዊው የሞት መጠን እየወረደ ቢስተዋልም ትናንት ድንገት ያሻቀበው ቁጥር በአንድ ቀን 1400 ሰዎች በኮቪድ-19 ምክንያት መሞታቸውን አሳይቷል። ከዓለም የኮሮና ቫይረስ መዛመት መጠንና ከኮቪድ ሞትም ወደ ሲሶ የሚጠጋው የደረሰው ዩናይትድ ስቴትስ ውስጥ ነው።
ይህ በዚህ እንዳለ የቫይረሱ ስርጭት ተመልሶ እንዳይንሰራራባት እየታገለች ያለችው ደቡብ ኮሪያ ዛሬ 79 አዲስ ተጠቂዎች መገኘታቸውን ይፋ አድርጋለች። አብዛኞቹ አዲሶቹ ተያዦች ዋና ከተማዋ ሶልና አካባቢው ሲሆኑ የጤና ሚኒስትሩ ህዝቡ አላስፈላጊ መሰባሰብ ከማድረግ እንዲቆጠብ፣ ኩባንያዎችም የታመሙ ሰራተኞቻቸውን ቤታቸው እንዲቆዩ እንዲያደርጉ ተማጽነዋል። ወረርሽኙ በከፋ ሁኔታ የተዛመተባት ብራዚል የተጠቂዎቿ ቁጥር 411,000 ደርሷል። ህንድም ስርጭቱ በከባዱ የተስፋፋ መሆኑን ዛሬ 6566 የቫይረስ ተጋላጮች መገኘታቸውን አስታውቃለች። የኮቪድ-19 ዓለም አቀፍ ቀውስ ዓለም አቀፍ ረሃብ ሊያስከትል እንደሚችል የተባበሩት መንግስታት ድርጅት አስጠነቀቀ። ከኮቪድ-19 ወረርሽኝ መስፋፋት ተያይዞ በዚህ የአውሮፓውያን 2020 ዓመተ ምህረት ውስጥ በዓለም ዙሪያ 265 ሚሊዮን ህዝብ ለረሃብ ሊጋለጥ እንደሚችል የዓለም የምግብ ፕሮግራም አስጠንቅቋል። ይህ የዘንድሮን የምግብ ዋስትና ይዞታ የገመገመው የWFP ሪፖርት የሰጠው አሃዝ ባለፈው አመት ከነበረው 130 ሚሊዮን ጋር ሲነጻጸር ከእጥፍ በላይ መሆኑ ነው። ሪፖርቱ ይፋ የሆነው ኒውዮርክ መሰረቱን ባደረገው ሃንገር ፕሮጀክት ሐሳብ በሚውለው በዛሬው አመታዊ የዓለም የረሃብ መታሰቢያ World Hunger Day ዋዜማ ነው። አሁንም ከዓለም ህዝብ ከ9 ሰው አንዱ በቂ ምግብ የማያገኝበት የከፋ ሁኔታ በወረርሽኙ ምክንያት ይባባሳል ነው የተባለው። የሃንገር ፕሮጀክት ቃል አቀባይ ሳራ ዊልሰን ኮቪድ-19 የጤና ብቻ ሳይሆን የረሃብ ቀውስ እየፈጠረ ነው ብለዋል። ዓለም አቀፍ ረሃብ ይከሰታል የሚለው ስጋት ከኮቪድ-19 ተያያዥ የኢኮኖሚ ችግሮች፣ የዋጋ መናርና የከባድ የምግብ አቅርቦት ሰንሰለት መበጣጠስ ውጤት እንደሚሆን ነው ግምገማው የዘረዘረው። የዓለም የምግብ ፕሮግራም ዋና ዳይሬክተር ዴቪድ ቢትሊ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሰጡት ቃል እስካሁን ቸነፈር ደረጃ ያልተደረሰ ይሁን እንጂ በጥቂት ወራት ውስጥ ከከበደ የረሃብ ቸነፈር እንደምንገባ መጠበቅ ይኖርብናል ሲሉ አስጠንቅቀዋል። ብሪታንያ ሰሜን ኮሪያ የሚገኘውን ኤምባሲዋን በሀገሪቱ በተደነገገው ከኮቪድ-19 የተያያዘ የእንቅስቃሴ ክልከላ ምክንያት መዝጋቷን አስታውቃለች። አምባሳደሯ እንዳስታወቁት ዲፕሎማቶቹ በሙሉ ለጊዜው ከፒዮንግያንግ እንዲወጡ ተደርጓል። ባለው ጥብቅ የጉዞ እገዳ ምክንያት የኤምባሲያችንን አባላት ለማቀያየርና ስራችንን በስርዓት ለማከናወን ስላልቻል የፒዮንግያንግ ኤምባሲያችንን ለመዝጋት ወስነናል ሲል የእንግሊዝ የውጭ ጉዳይ ሚኒስቴር አስታውቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ሚኒሶታ ክፍለ ግዛት ሚኒያፖሊስ ከተማ በፖሊስ እጅ ህይወቱ ያለፈው ጥቁር አሜሪካዊ ጉዳይ የቀሰቀሰው ተቃውሞና ቁጣ ትናንት ማታም ለሁለተኛ ቀን ቀጥሎ አምሽቷል። በትናንት ምሽቱ ተቃውሞ ላይ ሁከት የተቀላቀለ ሲሆን የመኪና መለዋወጫ እቃ መደብር በእሳት ሲጋይና በስፍራው ፖሊሶችና የእሳት አደጋ ሰራተኞች ሲሯሯጡ በቴሌቪዥን ታይቷል። በአካባቢው ያለ የገበያ አዳራሽና የምግብ መደብር እንደተዘረፈም ተዘግቧል። የመኪና እቃ መደብሩ የተቃጠለው የሚገኝበት ማክሰኞ ማታ ፖሊሶችና ተቃዋሚዎች የተጋጩበት ፖሊስ ጣቢያ አካባቢ መንገድ ተሻግሮ ሲሆን ፖሊሶች ተቃዋሚ ሰልፈኞቹን ባስለጣሽ ጋዝና ገዳይ ባልሆኑ የጎማ ጥይቶች በትነዋል። በፖሊስ እጅ የተገደለው ጆርጅ ፍሎይድን መሬት ዘርሮ አንገቱ ላይ በጉልበቱ ያነቀው ፖሊስ የክፍለ ሀገሩ አቃቤ ሕግ የወንጀል ክስ እንዲመሰርቱበት የከተማይቱ ከንቲባ ጄኮብ ፍሬይ ጠይቀዋል። ስለምንስ ነው ፍሎይድን የገደለ ሰው የማይታሰረው? እኔ ወይም እናንተ ብንሆን እስካሁን ታስረን ነበር ብለዋል ከንቲባው ለጋዜጠኞች በሰጡት ቃል። ሟቹ ጥቁር አሜሪካዊ አንገት ላይ በጉልበቱ የቆመው ፖሊስና ሌሎች 3 ፖሊሶች ከስራ ተወግደዋል። ፕሬዝዳንት ዶናልድ ትራምፕ ኤፍቢአይ ባስቸኳይ ጉዳዩን እንዲመረምር እፈልጋለሁ ሲሉ በትዊተር ገጻቸው ላይ ጽፈዋል። ለሟቹ ቤተሰብም ሐዘናቸውን ገልጸዋል። በህዳሩ ምርጫ ከሳቸው ጋር እንደሚፎካከሩ የሚጠበቁት የቀድሞው ምክትል ፕሬዝዳንት ጆ ባይደን በበኩላቸው የፍሎይድ ሞት በሀገራችን ያለውን ስር የሰደደ የተቃዋማዊ ፍርድ መጓደል የሚያሳይ ነው ብለዋል። በመጨረሻም የቻይና ፓርላማ ለሆንግ ኮንግ የወጣውን አዲስ የጸጥታ ህግ አጽድቆታል። ከመንግስት ቃል የማይወጣው ብሔራዊ ኮንግረስ ያጸደቀውን ህግ ነቃፊዎች የከተማይቱን ራስ ገዝነት የሚደመስስ ነው ብለው ሲቃወሙት ቆይተዋል። ህጉን 2878 አባላት ሲደግፉ 6 ድምጽ አልሰጡበትም። ቤጂንግ አዲሱን ህግ ባለፈው ሳምንት ይፋ ማድረጓን ተከትሎ በግዛቲቱ የተቃውሞ እንቅስቃሴው አገርሽቷል። ትናንትና 360 ሰዎች ታስረዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሆንግ ኮንግ ራስ ገዝ መሆኗ ያከተመ መሆኑን በመሬቱ ላይ የሚታየው ሁኔታ ስለሚያመለክት በዩናይትድ ስቴትስ ህግጋት በተለየ አስተያየት መያዟ ሊቀጥል አይችልም፣ ይህንኑ ለዩናይትድ ስቴትስ ምክር ቤት አሳውቃለሁ ሲሉ ተናግረዋል። የሳቸው አባባል ግዛቲቱ በከፍተኛ የዩናይትድ ስቴትስ የንግድ ሸሪክነት መያዟ ሊቋረጥ ሳይሆን እንደማይቀር ፍንጭ ሰጥቷል ተብሏል። አድማጮች ለሰዓት ያለን ዜና በዚሁ ያበቃል።
ለሰዓቱ የዓለም ዜና ቆንጅትና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሐሙስ ግንቦት 22/2012 ዓመተ ምህረት የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አቢር እስከ ማለፋችን በፊት ታዲያ ቆየት ብለው በሁለተኛው አጋማሽ ከሚሰሙ ቅንብሮች አንዱን ለቅምሻ እንበል።
በሚታወቀው ሀገራችን ደካማ የሚባል የጤና ስርዓት ያላት ሀገር ነች። ከዚህ በፊት በተለምዶ የተለያዩ እርዳታዎች ከውጪ ይመጡ ነበር። አሁን ያደጉትን ሀገሮች ብንመለከት ሀገራቸውን ዘግተው ራሳቸውን ለማዳን እየተረባረቡ ያሉበት ሂደት ነው ያለውና 3D ፕሪንቲንግ ኮሚኒቲዎችን ሳይና ቴክኖሎጂን ሳይው ደግሞ ብዙ የሚሰሩት ነገር ራሳቸው ሴቭ ያደርጉበት ነው። እኛም ለምን ይሄን ነገር ወስደን ራሳችንን ለምን አናደንም ከሚለው የተነሳውት
ፋሩቅ ሙባረክ ይባላል። የኮቪድ-19 ህሙማንን ለመርዳት በግንባር የተሰለፉት የህክምና ባለሙያዎች ለበሽታው እንዳይጋለጡ ለማድረግ በታለመ ጥረት 3D ፕሪንተር በመባል የሚታወቀውን ዘመናዊ ቴክኖሎጂ ተጠቅሞ የመከላከያ ቁሳቁሶችን በመስራት ላይ የሚገኝ ወጣት ነው የምሽቱ ባህልና ማህበረሰብ እንግዳ። በመደበኛ ስራው የኢትዮጵያ አየር መንገድ የአውሮፕላን ሞተር ጥገና የቴክኒክ ባለሙያም ነው። በሁለተኛው አጋማሽ ስርጭታችን ተጠብቁት። አድማጮች አሁን በቀጥታ ወደ ዕለቱ አብይ ርዕስ። ኢትዮጵያ መንግስት አልባ ለመሆን ተቃርባለችና ዓለም አቀፉ ማህበረሰብ የመፍትሄው አካል ሊሆን ይገባል ሲል የትግራይ ክልል መንግስት ገለጠ። የክልሉ መንግስት የዛሬውን ግንቦት 20ን አስመልክቶ ባወጣው መግለጫ የዘረዘረውን የተከታተለው የመቀሌው ዘጋቢያችን ሙልጌታ አጽፋ ተከታዩን አጠናቅሯል።
የትግራይ ብሔራዊ ክልላዊ መንግስት ግንቦት 20ን በማስመልከት ባወጣው መግለጫ የእንኳን አደረሳችሁ መልእክት ካስተላለፈ በኋላ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ግንቦት 20ን ሲያከብሩ የቆዩት ያርነት ችቦ ይዘው የስልጣን ባለቤት በመሆናቸው ነው ብሏል። ኢትዮጵያ በ2017 ዓመተ ምህረት መካከለኛ ገቢ ካላቸው ሀገራት ተርታ ለማሰለፍ ግልጽ ራዕይ ተቀምጦ ሰላም እንዲነግስ፣ ዲሞክራሲ ስር እንዲሰድ እንዲሁም ዙሪያ መለስ ልማት ለማፋጠን የሚያስችሉ ስራዎች መፈጸሙ ተጠቅሷል። እነዚህ ስራዎች የፌዴራል ህገ መንግስት መሰረታዊ እምነቶችና ምሰሶዎች መነሻ ያደረጉ አበይት ግቦች ለማሳካት ወደር የለሽ እንቅስቃሴዎች መተግበራቸው መግለጫው አስቀምጧል። በጉዞ ሂደት የኢትዮጵያ ህዝቦች ሉዓላዊ የስልጣን ባለቤትነት ተረጋግጧል። ንግድና ኢንቨስትመንት በማስፋፋትም የኢትዮጵያ ነጻነት ሉዓላዊነትና ክብር ከፍ የሚያደርጉ ውጤቶች ተመዝግበዋል ብሏል የክልሉ መንግስት መግለጫ። ከውስጥ ወደ ውጭ የሚያማትር ድህነት በመቀነስና ውስጣዊ አቅም ለማጠናከር ምሰሶ የሆነውን የሰጥቶ በመቀበል መሪ መሰረት ያደረገ የደህንነትና የውጭ ጉዳይ ፖሊሲ ቀርጾ እንቅስቃሴ ስለተፈጸመ ለውጥ ተመዝግቧል ብሏል መግለጫው። በዚህም ሀገሪቱ በኢኮኖሚው ማህበራዊና ፖለቲካዊ ዘርፎች ትልቅ ለውጥ ተመዝግቧል በማለት መግለጫው ዘርዝሯል። ይህ የግስጋሴ እድገት በሀገሪቱ በተፈጠረው የጥያቄ ህብረተሰብ ፍላጎቶችና ጥያቄዎች በወቅቱ ባለመመለሳቸው፣ በሌላ በኩል ደግሞ በቀድሞ ኢህአዴግ የነበረው የክራይ ሰብሳቢነት አመለካከትና ተግባር የፈጠራቸው ችግሮች ተንሰራፍተው በመቀጠላቸው ጉዞው ሊቀጥል አልቻለም ብሏል። እነዚህ ችግሮች ለመፍታትም ከህወሓት በስተቀር የቀድሞዎቹ ኦህዴድ፣ ብአዴን እንዲሁም ደኢህዴን የጥልቅ ተሃድሶ ግምገማ ባለማካሄዳቸው ችግሩ ሊፈታ አልቻለም ሲል የትግራይ መንግስት ከሷል። መግለጫው ለፌደራል መንግስት ጠንከር ያሉ ትችቶች የያዘ ነው። አሁን በፌደራል ስልጣን ተቆጣጥሮ ባለው አካል ዜጎች እየተፈናቀሉ በፖለቲካዊ እምነታቸውና በማንነታቸው ብቻ ደግሞ በየእስር ቤቱ ሰዎች እንዲታጎሩ አድርጓል ሲል ክስ አቅርቧል። የፌደራል መንግስት የኢትዮጵያን ክብርና ነጻነት በሚያዋርድ መልኩ የሀገሪቱን የፖሊስ ነጻነት አሽቀንጥሮ በመጣል ሁሉንም መግቢያ በሮች ለውጭ ኃይሎች ከፍቷል በማለት የወነጀለው የክልሉ መግለጫ የሀገሪቱ ትላልቅ ተቋማት እንደ ሸቀጥ ለገበያ ቀርቧል በማለት ተቃውሞ ገልጿል። በምርጫ ጉዳይ ለፖለቲካ ፓርቲዎች መሪዎችና ምሁራን ባስተላለፈው ጥሪ ኮሮና ቫይረስን በጋራ እየመከተን ስድስተኛው ሀገራዊና ክልላዊ ምርጫ ለማካሄድ ምቹ ሁኔታ ለመፍጠር በጋራ እንንቀሳቀስ ብለዋል። ለኤርትራ ህዝብ በመረራ ትግል ለተገኘው 29ኛው ዓመት የነጻነት በዓል እንኳን አደረሳችሁ መልእክት በማስተላለፍ በሁለቱም ሀገሮች ተጀምሮ የነበረው የሰላም ሂደት በሁለቱም የሀገር መሪዎች ግልጽ ያልሆነ ግንኙነት ሳንካ ገጥሞታል በማለት ከሷል። የህዝብ ለህዝብ ግንኙነት ተጠናክሮ እንዲቀጥል ደግሞ የኤርትራ ህዝብ የበኩሉን አስተዋጽኦ እንዲያደርግ ጥሪ አቅርቧል። የክልሉ መንግስት ለዓለም አቀፍ ማህበረሰብ ባስተላለፈው መልእክት በፈጣን ማህበረ ኢኮኖሚያዊ የእድገት መህዋር ገብታ የነበረችውና ተስፋ ተጥሎባት የነበረችው ኢትዮጵያ በአሁኑ ወቅት መንግስት አልባ የመሆን ዳር ላይ ደርሳለች ብለዋል። መግለጫው የኢትዮጵያ መበታተን የምስራቅ አፍሪካና የቀይ ባህር አካባቢ የትርምስ ቀጠና በማድረግ ከ60 በመቶ በላይ የዓለም የንግድ እንቅስቃሴ እንዲገታና የአሸባሪዎች መፈንጫ እንዲሆን መፍቀድ ማለት ነው ብለዋል። ስለሆነም የችግሩ ስፋትና ጥልቀት ተረድታችሁ ለጋራ ጥቅም ሲባል የመፍትሄ አካል ሆኑ በማለት ጥሪ አቅርበዋል። የፌደራል መንግስት እንደ ወታደራዊ ደርግ አምባገነን መሆኑም እየወሰዳቸው ያሉት እርምጃዎች እያሳየ ነው በማለት የከሰሰው የክልሉ መንግስት መግለጫ ኢትዮጵያ ዳግም የብሔር ብሔረሰቦች እስር ቤት ፈጽሞ አትሆንም፣ ራስን በራስ የማስተዳደር መብትም በማንም ምድራዊ ኃይል አይነጠቅም ብሏል። የትግራይ ክልል መንግስት ግንቦት 20 ምክንያት በማድረግ ባወጣው መግለጫ ለአሜሪካ ድምጽ ሙልጌታ ጽብሃ መቀለ።
ሁልጌታ ጽብሃል ዘገባው አመሰግናለሁ። የትግራይ ክልላዊ መንግስት በፌደራል መንግስት ላይ ተነዘረውን ቀደም ብሎ የሰማችሁትን ትችት በስሜትና በቁጣ የተሞላ ነው ሲሉ የገለጹት የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ክፍል ኃላፊ ንጉሱ ጥላሁን አሁን ለመጣው ለውጥ ምክንያቱ ከዚያ በፊት ይፈጸም የነበረው ግፍ ነው ይላሉ። ክልሉን የሚመራው ቡድን እንደዚህ አይነት መግለጫዎችን የሚያወጣውም በዚያው በትግራይ እየተነሳ ያለውን ጥያቄ አቅጣጫ ለማስቀየር ነው ሲሉም አቶ ንጉሱ ተናግረዋል። በተዘረፈ ሀብትና ንብረት ባሉት ኢትዮጵያ የስጋት ቀጠና እንድትሆን ከመስራት መታቀብ ይሻላል ሲሉም አሳስበዋል። የጠቅላይ ሚኒስትሩ ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በመግለጫው ላይ ምላሽ እንዲሰጡ ያነጋገራቸው እስክንድር ፍሬው ነው።
የትግራይ ብሔራዊ ክልላዊ መንግስት ግንቦት 20ን አስመልክቶ ያወጣው መግለጫ በፌደራል መንግስቱ ላይ ጠንከር ያሉ ወቀሳዎች የሰነዘረበት ነው። ቀደም ባለው ዘገባ እንደተመለከተውም ያለፉትን 2 አመታት ኢትዮጵያ እጅግ ወደ ኋላ የተመለሰችባቸው አድርጎ ያብራራል መግለጫው። የፌደራል መንግስቱንም ከከፋ የሰብአዊ መብት ጥሰት እስከ ዜጎች መፈናቀልና ሌሎች ወንጀሎች በደረሱ አሰራሮች ይከሳል። መግለጫው አሁን ያለው መንግስት ከወታደራዊው የደርግ አስተዳደር ጋር እስከ ማነጻጸርም ይሄዳል። በዚህ መግለጫ ላይ ምላሽ የሰጡት የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን በቅድሚያ ተከታዩን ብለዋል።
ክልሉን የሚመራው ድርጅት ህወሓት ብዙ መግለጫዎችን አውጥቷል። የሚወጡት መልእክቶችም በመግለጫዎቹ ቁጣና ብስጭት የተሞላባቸው ናቸው። በጣም የተቆጣና የተበሳጨ አካል ደግሞ የሚሰነዝራቸው ቃላት የሚያደርጋቸው ማናቸውም ተግባራቱ ስሜት የተቀላቀለባቸው ስለሚሆኑ የተረጋጉና የሰከኑ ባለመሆናቸው ምናልባትም ከቀናት በኋላ ከሳምንታት ከወራት በኋላ እነዚህ መግለጫዎች የሰጠውን ወገን ራሱ ከስሜቱ ሲወጣ እንዴ ብዬ ነበር እንዴ ብለው የሚያሰኙ ይመስላሉ።
አስተካቂ ግፍ ስራትና በደል በሰፊው ይፈጸም የነበረው ከለውጡ በፊት በነበረው የህዋት ጊዜ ነው ብለዋል አቶ ንጉሱ።
ለውጡ ከእስረኛ አኳያ መገለጫው እስር ቤቶችን በመዝጋት ማፈኛና ማሰቃያ ቦታዎችን ለህብረተሰቡ ለታሪክ እንዲሆኑ ብሎ ለታሪክ ማስተማሪያ እንዲሆኑ ማድረግ ነው እንጂ እነዚህ እስር ቤቶች የሚስተዋለው ግፍ ቀርቷል። ያንን መቼ እንዳደረግነው እንዴት እንዳደረግነው እናማላይ እንዳደረግነው እና ምን አይነት በደል እንዳደረስን ምንም ብለን ይቅርታ ጠይቀን እንደነበረ የኢትዮጵያን ህዝብ መግለጫውን ያወጡት ወገኖችም የኢትዮጵያም ህዝብ በተለይም ደግሞ በዛ በግፉ ጊዜ በደል የደረሰባቸው የተሰቃዩ ወገኖችና የነዚህ ወገኖች ቤተሰቦች በአጠቃላይ ትዝብት ውስጥ የሚጥላቸው ይሆናል። እዚህም እዛም በለውጡ ሂደት እዚህም እዛም ችግሮች አይኖሩም አይባልም፣ ችግሮች ይኖራሉ። ነገር ግን ስርዓቱ እንደ ስርዓት ሁኔታው በአጠቃላይ ሲፈተሽ የዜጎች ማሰቃያና ግፍ መፈጸሚያ ቦታዎችን በስፋት አዘጋጅቶ እነዚህን ሰው መድቦ አደራይቶ የሚያሰቃይ የነበረው ከሁለት አመት በፊት ተወግዷል። ዋነኛው የለውጡም አስኳል በዜጎች ላይ ይደርስ የነበረው ግፍና በደል ሞልቶ በመፍሰሱ ዜጎች መብቶቻቸውን በመጠየቃቸው ስቃያቸው በመብዛቱ እና ግፉ ሞልቶ በመፍሰሱ የገፋ የህዝብ ጥያቄ የነበረ መሆኑ አሁን ይልቁንም በዚህ ለውጡ ሂደት ሁሉም ሐሳቦች ሁሉም እንቅስቃሴዎች ይውጣላቸው፣ እንቻቻል፣ እንከባበር፣ ትምርት ይቅደም፣ ትግስት ይቅደም፣ ወደ ሰፊነት ይቅደም በመባሉ የኢትዮጵያ ህዝብ ይያለ ያለው የህግ የበላይነት ይከበር፣ መንግስት በሁሉም ረገድ ጥብቅ እርምጃ ይውሰድ እንጂ የተገፋውና ያኮረፈ ኃይል ያውም ደግሞ ግንቦት 20 ላይ ቆመን ስናይ ግንቦት 20 በርካቶች ዋጋ የከፈሉለት ለነጻነትና ለዲሞክራሲ የታገሉለት ብዙ ሺዎች የሞቱለት ያቄ ይዘው በረሃ የገቡለት የነበረውን ዛሬ የተኮላሸበት እናም ይሄ የለውጥ ሂደት ያንን የህዝቦችን ጥያቄ የተጓደለውን ለማሟላት የመጣበት ወቅት ነው።
የትግራይ ብሔራዊ ክልላዊ መንግስት አሁን ያለውን የፌደራል መንግስት ከደርግ አስተዳደር ጋር ማነጻጸሩም የተለየ ዓላማ አለው ባይናቸው አቶ ንጉሱ።
በዚህ በለውጥ ሂደት ውስጥ ያለው መንግስትም ይሁን የለውጥ አመራር እምነቱ ህብረ ብሔራዊ አንድነት፣ የዜጎች ክብርና ነጻነት ነው። ህብረ ብሔራዊ አንድነትና የዜጎች ክብርና ነጻነት እውን ይሁን፣ ፍቅር፣ መቻቻል፣ መከባበርና ሰላም በአገራችን ይንገስ፣ ይሄም በተግባር እውን ይሁን ብሎ ለተግባራዊነቱ ቀን ከሌሊት መትጋት፣ ስለ ሰላም፣ ስለ አንድነትና ስለ አብሮነት መስራት ደርግ ካሰኘ ደርግን ከዚህ የለውጥ አመራርና መንግስት በላይ በቅርበት እነዚህ አካላት ያቆታልና ፍጹም የማይወዳደርን ሁልጊዜ ለህብረተሰቡ ማስፈራሪያ እንደ ህፃን ልጅ ማስፈራሪያ ከሌ መጣልህ ብሎ ስዕል መሳል ስለተለመደ ህዝቡን ለመግዛት አሁን ከውስጥም በዛው አካባቢ በትግራይ ወጣቱ የሚያነሳውን እናቶች የሚያነሱትን ምሁራን የሚያነሱትን ጥያቄ ለማስቀየስ በተለመደው መልኩ ለማስቀየስና ለህዝቡ ስጋት ፈጥሮ ጠላት በመፍጠር ለማዘናጋት እና ለማደናገር ካልሆነ በስተቀር ይሄንን እነሱም ያቁታል። የደርግንና የህዋትንና የአሁን የለውጡን አመራር ምንነትና ማንነት በደንብ የኢትዮጵያ ህዝብ የሚበይ ነው። በመሆኑ እንደው ከገፋን አይቀር ካጥላላ ነው አይቀር ካስጠላ ነው አይቀር እስከመጨረሻው እስከጫፍ አምባገነንነት እስከሚገለጽበት ደረጃ እንውሰደው በሚል ስለሆነ ይሄ ውሃ የሚቋጥርና የህዝብ ልብ የሚገዛ ቅስቀሳም መልክትም አይደለም።
ኢትዮጵያ በአሁኑ ሰዓት መንግስት አልባ ለመሆን መቃረቧን የገለጸው የትግራይ ብሔራዊ ክልላዊ መንግስት መግለጫ ለዓለም አቀፉ ማህበረሰብም ጥሪ አቀርቧል። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ግን የክልሉ መሪዎች ይልቁን ወደ ራሳቸው እንዲመለከቱ አሳስበዋል።
የሚሻለው ይልቁንም በግልባጩ እቺ ሀገር የስጋት ቀጠና እንድትሆን በተዘረፈ ሀብትና ንብረት አገር ለመጉዳትና ለማተራመስ ከመስራት መታቀብ ብቻ ከጥሪና ከጩኸት የላቀ ውለታ ነው ለኢትዮጵያ ህዝብ። ስለዚህ ጉዳዩ አንቺው ታመጪው አንቺው ታረጪው ነው ጉዳዩ። ምንድነው ይሄ? ይልቁንም የሀገር ገጽታ፣ የህዝቦች አንድነት፣ አብሮነትና የታላቋ ሀገራችን ገናናነት እንዲቀጥል አብሮ መስራት ቢቻል አብሮ መስራት ባይቻል አገርና ህዝብ ከማፍረስና ከመጉዳት መታቀብ። ምናልባትም ይሄ ሐሳብ ለማስቀየስ ካልሆነ በስተቀር ለየትኛውም ወገን የሚሰወር አይደለም። እንኳን ለኛ ለኢትዮጵያውያን ቀርቶ ለዓለም አቀፉም ማህበረሰብ የተሰወረ ስላልሆነ ለጥሪ ያህል ስም ያህል የሚደረግ ጥሪ እንጂ አሁን ኢትዮጵያ ያለችበትን ሁኔታ ማንንም ያቀዋል ባለመግለጫውም ያቀዋል እኛም እናቀዋለን የኢትዮጵያም ህዝብ ያቀዋል ማለት ነው።
የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ከዚሁ ከትግራይ ብሔራዊ ክልላዊ መንግስት መግለጫ ጋር በተያያዘ ለተነሱላቸው ሌሎች ጥያቄዎችም ላይ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ለዘገባው አመሰግናለሁ። አድማጮች አሁን በተከታዩ ዘገባ ደግሞ ከአዲስ አበባ ወደ ሊባኖስ እንሻገር። ሊባኖስ ውስጥ የነበሩ 337 ኢትዮጵያውያን የሚያስፈልጋቸው የጉዞ ሰነድ ማስረጃዎች ተመቻችተውላቸው ወደ ሀገራቸው እንዲመለሱ መደረጉ ተገለጠ። ዛሬ ከቤሩት የወጡት ኢትዮጵያውያን ወደ ሀገር ቤት ለመጓዝ ቀደም ሲል $550 ከፍለው የነበረ ሲሆን ገንዘባቸው ሙሉ በሙሉ የተመለሰላቸው መሆኑን በሊባኖስ የኢትዮጵያ ቆንስላ ጽህፈት ቤት ለአሜሪካ ድምጽ ገልጧል። በሌላ በኩል የዛሬውን እንቅስቃሴ በተለያዩ ሁኔታዎች ችግር ውስጥ የሚገኙና ወደ ሀገራቸው መግባት የሚፈልጉ ዜጎች ተስፋ ሰጪ መሆኑን በሊባኖስ የኢትዮጵያ ማህበረሰብ አንድ የስራ አስፈጻሚ ኮሚቴ አባል የተናገሩትን ጠቅሳ አባዩን ተከታዩን አስተናግዳለች።
ሊባኖስ ውስጥ ከሀገር እንዲወጡ የተወሰነባቸውና በማቆያ ማዕከሎች በእስር ቤቶችና በመጠለያዎች ውስጥ የነበሩ እንዲሁም ሌሎች ወደ ሀገራቸው ለመጓዝ ሲጠባበቁ የነበሩ 337 ኢትዮጵያውያን የተመለሱት ሙሉ ወጪያቸውን የኢትዮጵያ መንግስት ሸፍኖላቸው ነው። በሊባኖስ የኢትዮጵያ መንግስት ቆንሲል ጀነራል አቶ አክሊሉ ታጠሮቤ እንደገለጹልኝ በመዝገባ ወደ ኢትዮጵያ ለመጓዝ ከፍለውት የነበረውን $550 ተመልሶላቸዋል።
ዛሬ ችግር ውስጥ የነበሩ ዜጎቻችን ቁጥራቸው ወደ 337 የሚሆኑትን ወደ ሀገራችን መልሰናል።
የጉዞ ሰነድና ማስረጃዎቻቸው ተሰናድተው የተሳፈሩት ኢትዮጵያውያን የኮቪድ-19 ፕሮቶኮልን በጠበቀ መልኩ ተዘጋጅተው እንዲሄዱ መደረጉን ቆንሲል አክሊሉ ገልጸው ለዚህ ጉዳይ የተቋቋመ ኮሚቴ መኖሩ አቀባበል እንደሚደረግላቸውና ከ14 ቀናት ከለይቶ ማቆያ ሲወጡ ወደ ቤተሰቦቻቸው በምን መልኩ መቀላቀል እንዳለባቸው ዝግጅት መጠናቀቁን ገልጸውልኛል።
እንግዲህ አሁን አካባቢ ምናልባት ተስፋ ይሆናል ደመቅ ያለና አስፈላጊ የሆነ ዝግጅት ተደርጓል። እሱን ካለው ወቅታዊ ከቤተሰብ ለኳራንታይን ጉዳይ።
በሌላም በኩል ደግሞ የኢትዮጵያ ማህበረሰብ የሥራ አስፈጻሚ ኮሚቴ አባል አቶ ሳሙኤል ተስፋዬ ሊባኖስ ውስጥ በተከሰተው የኢኮኖሚ ቀውስና የኮቪድ-19 ወረርሽኝ በፈጠረው ስጋትና ባስከተለው ጉዳት ከሥራ ተፈናቅለው በችግሩ ስለሚገኙ ኢትዮጵያውያን ተስፋ ነው ብለውኛል።
ዛሬ ኢትዮጵያውያኖቻችን ወደ ኢትዮጵያ የሚሄድ አጋጣሚውን አግኝተው ሄደዋል። ከሰባት ከስድስት ወር በፊት ነው ቆንስላ ጽህፈት ቤቱ ጉዳያቸውን ተከታትሎ መዝግቦ የሀገር የውጭ ጉዳይ ሚኒስቴር በኩል ፍቃድ ተሰጥቷቸው እንዲሳፈሩ ጠይቆ የነበረው። ምክንያቱም ወረቀት አሁን በዚህ በኮሮናው በሽታ ምክንያት ዜጎቻችን እየተጎዱ ነው ብለን ስንል የነበሩ ሰዎች እንግዲህ ብዙሃኑ ስራ የሌለው ደሞዝ የማይከፈለው ለረዥም ከ4-5 ወር በላይ እስከ 8-9 ወር ድረስ ያለ ስራ የተቀመጠው ማህበረሰብ ነው እና አሁንም ቢሆን እነዚህ ሰዎች ከፍለው የመሄድ አቅም የሌላቸው ብዙ ናቸው። ከፍለው የመሄድ አቅሙ ያላቸው እንዳለ ሁሉ ከፍለው መሄድ የማይችሉ ሰዎች ብዙ ሰዎች አሉ። ምናልባት አሁንም ይሄ የተጀመረው ሂደት ለእኔ ተስፋ ሰጪ ነው። ነገ እነዚህ ከፍለው መሄድ ለማይችሉ ሰዎች
ይህ እንዲህ ያለ ሊባኖስ ውስጥ በተከሰተው የኢኮኖሚ ቀውስ በኮቪድ-19 ወረርሽኝ ስጋትና በተለያዩ ምክንያቶች ወደ ሀገራቸው ለመመለስ ለተመዘገቡ ዜጎች ቀጣይ የማጓጓዝ ስራ በመጪው ቅዳሜ እንደሚኖርና ከሚመለከታቸው አካላት ጋር እየተነጋገሩ እንደሆነ ቆንሲል ጀነራል አክሊሉ ገልጸውልኛል። ለአሜሪካ ድምጽ አበባየው ገበያው ነኝ፣ ሲልቨር ስፕሪንግ ሜሪላንድ።
አባይሁን ለዘገባው አመሰግናለሁ። አድማጮች በተከታዩ ዘገባ ደግሞ ወደ አዲስ አበባ እንመለስ። በኢትዮጵያ ባለፉት 24 ሰዓታት ውስጥ 4950 ሰዎች ላይ በተወሰዱ ናሙናዎች ላይ የተደረገው የላብራቶሪ ምርመራ 100 ሰዎች ለኮሮና ቫይረስ መጋለጣቸውን አረጋግጧል። የኢትዮጵያ ጠቅላይ አቃቤ ሕግ የቫይረሱን መዛመት ሊገድብ ይችላል ያላቸውን ተጨማሪ መመሪያዎች ይፋ አድርጓል። ዶክተር ጀማል ተከታትሎታል።
ዛሬ የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በሰጡት መግለጫ እንዳስታወቁት በሀገሪቱ በኮሮና ቫይረስ የተያዙ ሰዎች ትልቁ አሃዝ መመዝገቡን አስታውቀዋል። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረገው 4950 የላብራቶሪ ምርመራ 100 ሰዎች የኮሮና ቫይረስ እንደተገኘባቸው ነው የታወቀው። በአጠቃላይ በኢትዮጵያ የኮሮና ቫይረስ በመርመራ የተገኘባቸው ሰዎች ቁጥር 831 መድረሱም ታውቋል። ቫይረሱ የተገኘባቸው ሰዎች 62ቱ የውጭ አገር ጉዞና በበሽታው ከተያዘ ሰው ጋር ግንኙነት የሌላቸው ሲሆን 35ቱ በበሽታ ከተያዙ ሰዎች ጋር ግንኙነት ያላቸው መሆኑንና 3 ሰዎች የውጭ አገር ጉዞ ያላቸው መሆኑን የኢትዮጵያ ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በጋራ ያወጡት መግለጫ አስታውቋል። ባለፈው 24 ሰዓት ውስጥ በኮሮና ቫይረስ ከተያዙ 100 ሰዎች ውስጥ 94ቱ የአዲስ አበባ ከተማ ነዋሪዎች መሆናቸው ደግሞ የመዘናጋት ውጤት ነው ይላሉ የኢትዮጵያ ጤና ሚኒስቴር ቃል አቀባይ ዶክተር ተገኔ ረጋሳ።
አዲስ አበባ የመዘናጋቱና ቸልተኝነቱ ለዚህ ውጤት እንዳበቃው ነው የሚያሳየው። የሚደረጉ ጥንቃቄዎችን ሊወሰዱ የሚገቡ እርምጃዎችን አለመውሰድ፣ ቸልተኝነት፣ አንዳንዱ እያወቀም እየሰማም እንዳልሰማ ማየት፣ የሚነገሩ እርምጃዎችን እና እንደ መንግስት የተወሰኑ ውሳኔዎችን ተግባራዊ አለማድረግ ለዚህ ዋናው ምክንያት ነው ብለን ነው እኛ የገመገምነው። ከዚህ አንጻር ምን ማድረግ አለብን? ስፔሲፊካሊ አዲስ አበባ ላይ ምን አይነት ስትራቴጂና ምን አይነት አቅጣጫ መቀመጥ አለበት ተብሎ ከሚመለከታቸው ሁሉም አካላት እንደ ፌዴራል መንግስትና የአዲስ አበባ ከተማ አስተዳደር እንዲሁም የአዲስ አበባ ከተማ ጤና ቢሮ ውይይት ተደርጎ በሁሉም ክፍለ ከተሞች ላይ ለየት ባለ መልኩ ከዚህ በፊት ከሚወሰዱ እርምጃዎች እያንዳንዱ ክፍለ ከተማና መንደር ላይ ሊወሰዱ የሚገቡ ጥንቃቄዎች ሁሉንም በአማከለ መልኩ ተግባራዊ እንዲሆንና ጠበቅ ያሉ እርምጃዎችንም ለመውሰድ ዳይሬክሽን ተቀምጦ በዚህ መሰረት የተሰራ ነው።
አሁን በተለይ በአዲስ አበባ ላይ በደረጃ ስናስቀምጥ በየክፍለ ከተሞቹ ወይንም አካባቢ የትኛዎቹ የበለጠ ተጋላጭ ሆነው ነው የሚታዩት?
በልደታ ክፍለ ከተማና አዲስ ከተማ ክፍለ ከተማ ላይ አሁንም ቁጥሩ የሚያሳየው ከፍ ብሎ ነው የሚታየው። ነገር ግን ሁሉም ክፍለ ከተሞች ላይ ቁጥሩ እየጨመረ መጥቷል። ስለዚህ በአጠቃላይ እንደ አዲስ አበባ ከተማ ሁሉም ቦታዎች ላይ፣ ሁሉም ክፍለ ከተሞችና አካባቢዎች ላይ በትኩረት ሊሰራ ይገባል። የኛ ቦታ ነው ያልተዳረሰው ወይንም ደግሞ የኛ ቦታ ነው ያልተጠቀው ማለት አንችልም። ሁሉም አካባቢ ተበቅ ያለ እርምጃና ሊወሰዱ የሚገቡ ጥንቃቄዎች በተለየ መልኩ ሊታዩ ይገባል።
በሌላ ተያያዥ ዜና ጠቅላይ አቃቤ ሕግ የኮሮና ቫይረስ ስርጭትን ለመግታት ይሆናል ያላቸውን መመሪያዎች አውጥቷል። በዚህ መሰረት በኮድ 2 የቤት አሽከርካሪዎች ላይ ተጥሎ የነበረው ክልከላ ተነስቶ አጠቃላይ ትራንስፖርት እንቅስቃሴውን ለመገደብ የሚያስችል አማራጭ ክልከላ እንዲተገበር የሚኒስትሮች ኮሚቴ በወሰኑና የእንቅስቃሴ ገደብ መቀነሻ አሰራሮች አንዱ የሆነው በሀገር አቋራጭ ተሽከርካሪዎች የሚንቀሳቀሱ ሰዎችን ቁጥር መቀነስ ይፋ እንደሚደረግ ተነግሯል። በተያያዘ የሚኒስትሮች ኮሚቴ በተሻሻለው መመሪያ መሰረት የማስክ ወይንም ደግሞ የአፍና የፊት መሸፈኛ አጠቃቀምን አስመልክቶ ከቤት ውጪ በማንኛውም ቦታ የአፍና አፍንጫ መሸፈኛ ማስክ ማድረግ ግዴታ መሆኑን ደንግጓል። በሌላ በኩል የአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች የሥራ መግቢያ ጠዋት 1 ሰዓት ከ30 እንዲሁም ከሥራ መውጫ ደግሞ 9 ሰዓት ከ30 ተደርጎ መሸጋሸጉን የኢትዮጵያ ጠቅላይ አቃቢ ሕግ አስታውቋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ለሁለተኛው አጋማሽ ስርጭታችን ቀዳሚ ለሆነው ዘገባ ወደ ኦሮሚያ የኮሮና ቫይረስ ወረርሽኝ በአዲስ አበባ ከተማ ይበልጥ መዛመቱን ተከትሎ በከተማይቱ ዙሪያ የሚገኘው የኦሮሚያ ልዩ ዞን የበለጠ ተጋላጭ እንደሚሆን የኦሮሚያ ጤና ቢሮ አስታወቀ። የአሜሪካ ድምጽ ያነጋገራቸው አንዳንድ የቡራዩና የሰበታ ነዋሪዎችም በአካባቢው ለኮሮና ቫይረስ የተጋለጡ ሰዎች መገኘታቸው ይበልጥ ስጋት እንደፈጠረባቸው ይናገራሉ። ሙክታር ጀማል ዝርዝሩን ይዟል።
ባለፉት 5 ቀናት በኦሮሚያ ክልል ፍንፍኔ ዙሪያ ልዩ ዞን በኮሮና ቫይረስ የተያዙ ሰዎች እየተበራከቱ መምጣታቸውን የገለጸ የኦሮሚያ ጤና ቢሮ ቡራዩና ሰበታን ጨምሮ በአዲስ አበባ ቅርብ ርቀት የሚገኙ ከተሞች ተጋላጭነታቸው ከፍተኛ መሆኑን አስታውቋል። በኦሮሚያ ጤና ቢሮ የህብረተሰብ ድንገተኛ ጤና ቁጥጥርና የጤና ጥናትና ምርምር ዳይሬክቶሬት ዳይሬክተር አቶ ገመቹ ሹሚ አደጋው ከፍተኛ መሆኑን ለአሜሪካ ድምጽ ገልጸዋል።
አዲስ አበባ ውስጥ በሽታ ከመስፋፋቱ ጋር ተያይዞ በአዲስ አበባ ዙሪያ ያሉ አጎራባች የኦሮሚያ ልዩ ዞንን ጨምሮ የኦሮሚያ ከተሞች ተጋላጭ ናቸው እና በዚሁም መልኩ በተለይ ባለፈው 4-5 ቀን ውስጥ ከቡራዩም ከሰበታም እንዲሁም ከልዩ ዞንም ከሰንዳፋ አንድ ኬዝ ሪፖርት ተደርጓል ማለት ነው። ከሰበታ ወደ 4 ኬዝ አካባቢ ሪፖርት ተደርጓል። ከቡራዩም በአዲስ አበባ ውስጥ ከተኞች ጨምሮ ወደ 7 የሚሆኑ ኬዞች ሪፖርት ተደርጓል ከቡራዩም ማለት ነው። ስለዚህ ይሄ እንግዲህ ምንድን ነው ያው ተጋላጭነቱ ላይ ያሰፋለው ስናጠቃለው ማለት ነው።
ቪኦኤ ያነጋገራቸው የሰበታ ከተማ ነዋሪ አቶ ፈይሳ በበኩላቸው የበለጠ ተጋላጭ የሚያደርጋቸው ምክንያቶች መኖራቸውን ይገልጻሉ። ህብረተሰቡም ሆነ መንግስት ጥንቃቄ በማድረግ በሽታው እንዳይስፋፋ በትኩረት መስራት እንዳለበትም ይገልጻሉ።
አሁን ሰበታና ታባ ከተማ በጣም የተቀራረበና ሰበታ የሚኖረው ወደ አዲስ አበባ ይሄዳል። የአዲስ አበባ የሚኖረው ሰበታ በጣም ችግር ነው። ሰው መንግስት የሚለውን ሰምቶ ስራ ቦታ ብዙ ሰው ጋር ለማየት እና ማስ አርጎ ሰው ማየት አለበት። እኔም እንደዛው ነው የሚያረግመው።
በኮሮና ቫይረስ የተያዙ ሰዎች የተገኙባት የቡራዩ ከተማ ነዋሪ አቶ አብዲሳ በቀለ በበኩላቸው ገሚሱ የቡራዩ ከተማ ነዋሪዎች በሰላም ሆነ በማህበራዊ ግንኙነቶች አዲስ አበባ ውለው ስለሚገቡ የቫይረሱ ስርጭት ስጋት እንደፈጠረባቸው ተናግረዋል።
እንግዲህ ቡራዩ ማለት አዲስ አበባ ማለት ይችላል። አንደኛ ከሁሉም ልዩ ዞኖች ቡራዩ በጣም ቅርብ ነች። ከፈያሳ በአንድ ታክሲ ነው የምትመላለሰው። ስለዚህ ብዙ ሰው የቡራዩ ነዋሪ አዲስ አበባ ነው የሚውለው። ስለዚህ በዚህ ውለው ስራ ውለው ሲገባ ንክኪ ይኖራል። እንደምታውቀው በሀገራችን ታክሲ ወይ ደግሞ ትራንስፖርት ችግር በጣም አስከፊ ስለሆነ ቫይረሱ የመያዝ እድሉ በጣም ሰፊ ነው። ስለዚህ አዲስ አበባ ይሄ ቫይረስ ተስፋፋ ማለት ቡራዩ ገብቷል ማለት ነው። ለምን የአዲስ አበባ ነዋሪና የቡራዩ ነዋሪ ከትራንስፖርት ከስራው ከብዙ ነገር አንጻር አንድ የሚገናኝ ስለሆነ በጣም ትጋት ውስጥ ነው ያለ ነው። አንደኛ በጣም ሰው አልተረዳም ይሄ በሽታ ገዳይ መሆኑን ይሄ የሌለ መሆኑን የኛ ሰው ምንም አልተረዳም። ስለዚህ በመኪናም እየዞሩ ሰውን አስተሳሰብ እዚህ ላይ መቀየር አለበት። ሁለተኛ አሁን አዲስ አበባ ላይ እንደምንሰማ ከሆነ ምግብ ባንክ ብዙ ነው። ስለዚህ ብዙ ቡራዩ ላይ ይሄ ነገር ተስፋፍቶ ሰው ተራርቶ ኢንፎርሜሽን ተሰጥቶ ተዘጋጅቶ እርዳታ መሰጠት አለበት። እዚህ ላይ መንግስት ትልቅ ስራ ነው መስራት ያለበት።
በአዲስ አበባ ከተማ የኮሮና ቫይረስ መሰራጨቱን ተከትሎ ከጤና ሚኒስቴርና ከአዲስ አበባ ከተማ አስተዳደር ጋር በመሆን ስርጭቱን የመከላከል ስራ እየተሰራ መሆኑን በኦሮሚያ ጤና ቢሮ የህብረተሰብ ድንገተኛ ጤና ቁጥጥርና ጤና ጥናትና ምርምር ዳይሬክቶሬት ዳይሬክተሩ አቶ ገመቹ ሹሚ ገልጻሉ።
ለኦሮሚያ ጤና ቢሮ ምንድነው ያደረግነው? በተለይ በማህበረሰቡ ደረጃ የሚሰሩ ስራዎችን ከተለያዩ ባለድርሻ አካላት ጋር በመሆን እየሰራን ያለ ነው። የቤት ለቤት አሰሳን ጨምሮ እንዲሁም ተጋላጭ የሆኑ ማህበረሰብና ስፍራዎችንም ለይተናል። ስለዚህ ቤት ለቤት እየሄድን እያስተማርን ምልክት ያለባቸውን ሰዎች እየፈለግን ያለ ነው። እንዲሁም በሽታው ከተገኘባቸው ሰዎች ጋር ንክኪ ያላቸውንም ሰዎች በዛ መልኩ ማቆያም ስፍራ ያመጣን የላብራቶሪ ምርመራ እየተደረገላቸው ነው ያለው። ሌላው ደግሞ ምንድን ነው ማስ ቴስቲንግ ወይ ደግሞ ህብረተሰብ አቀፍ የላብራቶሪ ስራዎችን እየሰራ ያለ ነው እና ለምሳሌ ቡራዩ ላይ በዚህ ሳምንት እስከ 2000 እንሰራለን ብለናል። ሰበታ ላይ ከ500 እስከ 700 ሌሎች ከተሞች ላይ እንደዛው አቅደናል እና የላብራቶሪ ምርምሩንም ሰፋ አድርገን እየሰራን ያለ ነው።
አቶ ገመቹ እንደገለጹት ተጋላጭ የሆኑ አካባቢዎችን በመለየት የቤት ለቤት አሰሳ እና የላብራቶሪ ምርመራ እየተሰራ መሆኑን ተናግረዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። በተከታዩ ዘገባ ደግሞ ወደ ባህር ዳር እናቀና። በጣና ሐይቅ ላይ የተከሰተውን የእንቦጭ አረም ለማስወገድ እስካሁን የተገኘው ትክክለኛ የተባለው መፍትሄ የሰው ጉልበት ብቻ ነው ይላሉ የጣና ሐይቅና ሌሎች ውሃ አካላት ጥበቃና ልማት ድርጅት ዋና ዳይሬክተር። አማራጭቸው ተብሎ የቀረቡት ሌሎች መንገዶች በሙከራ ተፈትሸው ዘላቂ መፍትሄ አላመጡም ነው የሚሉት የድርጅቱ ዋና ዳይሬክተር ዶክተር አያሌው ወንዴ። ድርጅቱ በያዝነው ዓመት እስከ ሰኔ 30 ከእንቦጭ የጸዳ ጣናን ለማሳየት ቢያቅድም በመጀመሪያው መንፈቀ ዓመት ያከናወነው ሥራ 50% ሲሆን በሁለተኛው መንፈቀ ዓመት ግን ከኮሮና ቫይረስ ወረርሽኝ ጋር በተያያዘ አስፈላጊው ሥራ አልተሰራም ብለዋል ዳይሬክተሩ። አስቴር ምስጋናው ዝርዝሩን ይዛለች።
ከ9 ዓመታት በፊት ነበር እንቦጭ የተባለ መጥያረም በጣና ሐይቅ ላይ የተከሰተው። የዚህ መጥያረም አደገኝነት በመሆራን ከተገለጸ በኋላ ከሀገር ውጭም ሆነ በሀገር ውስጥ ያሉ የጣና ተቆርቋሪዎች ገንዘብ ያለው በገንዘቡ ጉልበት ያለው በጉልበቱ ከሩቅም ከቅርብም በመሰባሰብ አረሙን ለማስወገድ ጥረት አድርገዋል። እስካሁን ግን መፍትሄ አልተገኘም። የክልሉ መንግስት ራሱን የቻለ በጣና ሐይቅ ላይና ሌሎች የውሃ አካላት ጥበቃና ልማት ላይ የሚያተኩር መስሪያ ቤት አቋቁሟል። ኤጀንሲው በዘንድሮ ዓመት መባቻ ላይ እስከ ሰኔ 30 ድረስ እንቦጭን ከጣና ሐይቅ ላይ አጠፋለሁ በማለት እቅዱን አስተውቆ ነበር። የቅዱን አፈጻጸም በተመለከተ እዚሁ የጣና ሐይቅና ሌሎች የውሃ አካላት ጥበቃና ልማት መስሪያ ቤት ዋና ዳይሬክተር ዶክተር አያሌው እንደተናገሩት ምንም እንኳን በዘንድሮ ዓመት አረሙን የማጥፋት እቅድ ቢኖራቸውም እየተሳካ ግን አይደለም። በኤጀንሲው አማራጭ መፍትሄ ተብለው የተወሰደው የሰው ጉልበትን መጠቀም ነበር። በዚህም የመጀመሪያው መንፈቀ ዓመት እቅድ በግማሽ መሳካቱን የገለጹት ዳይሬክተሩ የሁለተኛው መንፈቀ ዓመት እቅድ ግን በኮሮና ምክንያት አልተከናወነም ብለዋል።
የመጀመሪያው ፌዝ ምክንያቶችን መደብደር አያስፈልግም፣ ግን አጠቃላይ ባለው ሁኔታ 45 ቀን ሳይሆን 20ዎቹ ቀን ነው የተሰራው። የተለያዩ ምክንያቶች ይጠቀሳሉ። ለምሳሌ ወቅቱን ያልጠበቀ ዝናብ፣ ማዕከላዊ ጎንደር አካባቢ ያለው የሰላም እጦት ምናምን ተዳምረው 20 ቀን ነው የወጣው። መዋቅር ሰርተን በራሳችን መዋቅር አይደለም ልንንቀሳቀስ ያሰብነው በዚህ አመት። ምክንያቱም መዋቅሩ ስላጸደቀ ባለው መዋቅር ነው ከዚህ በፊት ተነበረው መዋቅር ነው ውክልና ነው። በርዕሰ መስተዳድሩ እስከ ቀበሌ ድረስ ደብዳቤ ጽፎላችሁ በውክልና ነው የጀመርነው። ስለዚህ እነዚህ ወኪሎቻችን እና ያም የሰው ኃይል እጥረት ተዳምሮ የኮሚትመንቱ ማነስ ተዳምሮ የመጀመሪያው ፌዝ 50% ነው። ይሄንን ገምግመን በማረም ደረጃ 50% እስከ ጥር 30 ድረስ ሄደንበታል።
በሰው ጉልበት ብቻ ነው።
በሰው ጉልበት እቅዳችንን በነገራችን ላይ በሰው ጉልበት ነው። ከጥር 30 በኋላ የካቲት አንድ ጀምረን በቦርዱ በጸደቀው መሰረት ወጣቱን በየቀበሌው 150 ያደረጃችን እናስገባና ኢንቢትዊን የኮሮና ቫይረስ ገባ። ስለዚህ ቶታሊ እቅዳችን ዳይቨርት አረግ ነው።
አረሙን ለማስወገድ ከውጭ ሀገር ተገዝተው የመጡና በሀገር ውስጥ የተሰሩ ማሽኖች ነበሩ። ሌሎችም አማራጮች እንደነበሩ ይታወሳል። ለምን እነዚህ መጠቀም አልተቻለም የሚለው ለዶክተር አያሌው ካነሳውላቸው ጥያቄዎች አንዱ ነበር። ማሽኖቹ ተመራጭ አይደሉም፣ ሌሎች መፍትሄዎችም ዘላቂነት አልታየባቸውም ባይናቸው።
አሁን የመርጌታው አየነው ረጨው ጧት ስንመጣ ኦሬ ኦኬ አድርቆታል። በጣም ደስ አለን እንደማንኛውም ዜጋ። በኋላ ይሄን ሰፋ አድርገን ፍክረ ውሃ ባለበት ገጡን ውሃ ላይ ነው የሚረጨው አይደለ? ስለዚህ ሃይቁ ላይ ነው የሚረጨው። ስለዚህ እንሞክረው ብለን ፎንድ ሰርተን ሞከርን። በሶስተኛው ቀን በአራተኛው ቀን እንደገና መለምለም ጀመረ። አሁን ከካናዳ የመጡት ከአሜሪካ የመጡት ከቻይና የመጡት አንድ ባለ ሀብት አማጋ የምትባለው ነው ትንሽ የተወሰነች ስራ። አሁን ግን እሷ ስፔር ፓርት እያጣች ነበር። ስፔር ፓርት ደግሞ የመለዋወጫ ጋር ስለዚህ እንትን ያስፈልጋል። ይሄ ሴንትራላይዝድ የሆነ ራሱን ይቻለ ይሄንን አሁን በማሽኖች በኩል ያለውን የኢንጂነሪንግ ዲፓርትመንት ያስፈልገዋል። መዋቅሩን ሰርተነዋል ግን አልጸደቀም። ግን የነበረው አሰራር ነው እንዳለ ይቀጠለ። ስለዚህ የነበረው አሰራር አጋሽው ምክንያቱም ስፔር ፓርት ሲጠየቅ ብዙ ስፔር ፓርቶች ባንድ ጊዜ መምጣት ያስፈልጋቸዋል። ኤፊሺየንት መድረክ እዛ ጋር የማኔጅመንት ችግር እንዳለበት ይታየኛል። እኔ በእኛ ተቋም በዚህ በትንሽ ተቋም ያ ነገር ይፈታል የሚል የለኝም።
የማኔጅመንቱን ችግር የሚፈታው ማን ነው?
የማኔጅመንቱን ችግር እንደ ኤጀንሲ እኛ ለመንግስት በመናቀርበው ነው የሚፈታ። እኛ የሶሉሽኑ አካል ነን። ገብቷል? ያ የሶሉሽን አካል ስንሆን እኛን መፍታት አለብን ግዴታችን። ግን ምንድነው ማሽኖቹ ራሱ ከጣና ሐይቅ ጋር አብረው የሚሄዱ አይደሉም። በሙሉ አቅማቸውም ባይበላሹ ማለት ነው። ባይበላሹ በሙሉ አቅማቸውም ሲሰሩ ሰዓት የሚፈጁትን ነዳጅና የዛጋ ያለውን ኦፕሬሽን ሲስተሙንና የሰሩትን አረሚያ ያስወገዱትን ስንል ኤፊሺየንት አይደለም። ያም ሆኖ ግን ኤፊሺየንት ለማድረግ የግድ መስራት ይጠበቅብናል።
ከአየር ንብረቱ ጋር ተስማሚ ሆኖ የተሰራው ማሽን
ትራክተሩ
አይ
ትራክተር የሚጎተት አዎ ትራክተር የሚጎተት ደና ነው። ግን ምንድነው አሁን ወቅት ይጠይቃል። ምክንያቱም አሁን ውሃው የጨመረ ሲሄድ ትራክተሩ ወደ ኋላ መመለስ አይችልም ጭቃ ስለሚሆንበት። ስለዚህ በበጋ ጊዜ ኤፊሺየንት ነው።
የተቋቋመው መስሪያ ቤት ብቻውን ሰርቶ የሚያመጣው ለውጥ እንደሌለ የገለጹት ዶክተር አያሌው የመንግስትንና የሚመለከተውን አካል ርብርብ የሚጠይቅ በመሆኑ ከጎናቸው እንዲቆሙ ጥሪ አቅርበዋል።
ሁሉም ሰው ድርሻ አለው። ሁሉም ተቋም ድርሻ አለው። የፌደራልም የክልልም ድርሻ አለው ነው የምንለው። ስለዚህ ሁሉም ድርሻውን በተቀመጠው ልክ እኛ የግድ እቅድ አውጥተን ለባለ ድርሻ አካላት ኃላፊነቱን ድርሻውን እንሰጣለን። ይሄንን ዘገምተኝነት አሳይተን ከሆነ የኛ ነው ጥፋቱ። ግን ሁሉም ዜጋ ድርሻ አለው። እዚህ ጋር የፌደራልን የክልል መንግስት ትኩረት መስጠት አለባቸው። ኤጀንሲ ማቋቋም ብቻውን
የእንቦጭ አረም በአሁኑ ሰዓት በጣና ሐይቅ ላይ በስፋት እየተስፋፋ እንደሆነ በማህበራዊ ትስስር ገጾች እየተገለጸ ቢሆንም ዶክተር አያሌው ወንዴ ግን ብዙም እንዳልተስፋፋ ነው የተናገሩት።
እንቦጭ አለ እንጂ ከዚህ በፊት ባልነበረ ሁኔታ እየተስፋፋ አይደለም። ምናልባት ሚዲያው አስፋፍቶት ሊሆን ይችላል ብዬ አስባለሁ።
እንቦጭን ከጣና ሐይቅ ላይ ለማጥፋት ተመራጩ መንገድ ምንድነው? የሚመለከታቸውን ሌሎች ወገኖችንና የባለሙያዎችን አስተያየት በሌላ ዘገባ እንደመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ባህልና ማህበረሰብ ከጊዜያችን ብርቱ ፈተና አንዱ ለሆነው የኮሮና ቫይረስ ወረርሽኝ መከላከያ የሚውሉ ሁነኛ መላዎች ፍለጋ በተያዘው ጥረት እንደየተሰማሩበት ሙያና እንደየክህሎቶቻቸው የበኩላቸውን ለማድረግ ደፋ ቀና የሚሉት ብዙዎች ናቸው። የኮቪድ-19 ህሙማንን ለመርዳት በግንባር የተሰለፉት የሕክምና ባለሙያዎች ለበሽታው እንዳይጋለጡ ለማድረግ በታለመ ጥረት 3D ፕሪንተር በመባል የሚታወቀውን ዘመናዊ ቴክኖሎጂ ተጠቅሞ የመከላከያ ቁሳቁሶችን በመስራት ላይ የሚገኝ ወጣት ነው የምሽቱ ባህልና ማህበረሰብ እንግዳ። ፋሩቅ ሙባረክ ይባላል። በመደበኛ ስራው የኢትዮጵያ አየር መንገድ የአውሮፕላን ሞተር ጥገና የቴክኒክ ባለሙያ ነው። በቀደሙ አጭር የትውውቅ ፕሮግራማችን ስለ ስራውና ከቴክኖሎጂው ጋር የተዋወቀበትን ጨምሮ አጫውቶን ነበር። በምሽቱም ወጋችን ለዚህ መልካም ዓላማ ያነሳሱትን ምክንያቶችና ህልሙን ጨምሮ ያወጋናል። ልባት ካደረግንበት ጭብጥ ነው የምንደረደረው።
ራስህን በራስህ በሰፊው ያስተማርክ መሆንህን ያስረዳሃን ቀደም ብዬ በመግቢያ የጠቆም እንዳደረግኩት በዚህ መሳሪያ አማካኝነት ዛሬ በሀገር ውስጥ እጥረት መኖሩን የተረዳኸውን የፊትን መሸፈኛ ጭንብሎችን ሰርተሃል። እንዲሁም ከዚሁ ኮቪድ-19 ወይም ኮሮና ቫይረስ ወረርሽኝ ጋር ተያይዞ ለሚከሰት በሽታ አጋዥ የመተንፈሻ አካል ኢትዮጵያ ውስጥ እሱም በጣም እጥረት ያለበት ነው። በሚሰጥበት ጊዜ ያን እጥረት ለማቅለል ከአንድ በላይ ሰው አንድ ማሽን ለጥቀም የሚያስችል ማገጣጠሚያ መሳሪያም ሰርተሃል። ሌሎች ሐሳቦችም እንዳሉ ገልጸልናልና እንዴት ወደዚህ መጣ? እንዳልከው በ3D ፕሪንተር የሚሰሩ ነገሮችን ራስን ያስተማርክ መስራት ይልቀው ይላል። በተለይ የህክምና ቴክኖሎጂን የሚመለከቱት በስፋት ትኩረት የሚሰጣቸው ናቸው በውጪው ማለም። ግን አንተ ምን ሱ ጋር ደረሰ? አጋጣሚ እየቀሰቀሰው እድል የፈጠረበት ነገር ካለ?
እሺ፣ እንደው አሁን እንደሚታወቀው ሀገራችን ደካማ የሚባል የጤና ስርዓት ያላት ሀገር ነች። ከዚህ በፊት በተለምዶ የተለያዩ እርዳታዎች ከውጪ ይመጡ ነበር። አሁን ያደጉት ሀገሮች ብንመለከት ሀገራቸውን ዘግተው ራሳቸውን ለማዳን እየተረባረቡ ያሉበት ሂደት ያለውና ምንም አይነት እርዳታ ወደዚህ የሚመጣ የለም። ስለዚህ ራሳችንን ማዳን መቻል አለብን ብዬ አስባለሁ። እና 3D ፕሪንቲንግ ኮሚኒቲዎችን ሳይና ቴክኖሎጂን ሳይው ደግሞ ብዙ የሚሰሩት ነገር ራሳቸው ሴቭ ያደርጉበት ነው። እኛም ለምን ይሄን ነገር ወስደን ራሳችንን ለምን አናደንም ከሚለው ነው የተነሳሁት። ከዛ ከኮቪድ-19 ጋር በተያያዘ ወደ 5 ፕሮጀክቶች አሁን 3D ፕሪንቲንግን ተጠቅሜ እየሰራሁት ያለው አለ።
መልካም። ቀደም ያልከው ከፍተኛ አጥረት የሚታይበት N95 በመባል የሚታወቀው የአፍ መሸፈኛዎችን ብል ህሙማን ወደ ሐኪማቸው እንዳያስተላልፉ የሚያስችላቸው ደረጃውን የጠበቀ የጭንብል አይነት ነው። ከሌሎች የጭንብል አይነቶች በአይነቱ ይለያል። ያንተ ምን ይመስላል? ከምንድን ነው የሚሰራው? እዛ ደረጃ ስለመታየቱ እንዴት ነው የምታረጋግጠው?
ይሄኛው ማስክ የሚሰራው 3D ፕሪንተር ግብአት የሆነው ፊላሜንት የሚባል አለ። ፊላሜንቱ PLA ወይም ETG የሚባል ግብአት አለ። ፊላሜንት ምንድነው? የፕላስቲክ አይነት ሆኖ PLA የሚባለው ፖሊላክቲክ አሲድ የሚባል የፕላስቲክ አይነት ነው። ከበቆሎ የሚሰራ ኢንቫይሮንመንታሊ አካባቢያችን ተስማሚ የሆነ
የአካባቢ ብክለትን ለመቀነስ የሚረዳ
ብክለትን የሚከላከል ነው። ሁለተኛው PETG ያልኩ ደግሞ ከሰው ጋር ያለው ኢንተራክሽን ሰው ላይ ጉዳት የማያደርስ የፕላስቲክ አይነት ነው። በአብዛኛው ለሜዲካል እቃዎች መስሪያነት ይውላል። እና ይሄ ማስክ ስቲል በማስ ፕሮዲውስ አልተደረገም። የተወሰኑ ሰርተን ለጤና ባለሙያዎች ሰጥተን በምርመራ ላይ ያለ ነው። ግን ሌሎች ሀገሮች ላይ ያለውን ተሞክሮ ስናይ በቀጥታ መጠቀም የሚያስችል እንደውም በአብዛኛው ሰርተው እንደ ቻይና ያሉ ሀገሮች በደንብ እየተጠቀሙበት ያለ ማስክ ነው።
መልካም። አንተ የሰራሃቸውን የሙከራ ስራዎችን ሰጥተሃል። እንደተረዳሁት እንዲፈትሿቸው ጭምር ነው እንዲገለገሉባቸው የሰጠኸውና በኢትዮጵያ ያንን ደረጃ የሚመዝን ተገቢውን ጥበቃ ለማድረግ መቻላቸው ሐኪሞችን ለቫይረሱ ከመጋለጥ ማዳናቸውን ማረጋገጥ የሚችሉበት መመዘኛ አለ የሚታወቅ የምትጠብቀው?
አሁን የበለጡ ብዙ ፕሪንተሮች ሲኖሩ በደንብ ይሄን ነገር በማስለማምረት በቅድሚያ ደግሞ የምግብና መድኃኒት ደረጃ ባለስልጣን ይሄን ነገር መርምሮት ተቀባይነት እንዲሰጠኝ ሌሎች ሀገሮች ላይ ተሞክሮ በደንብ አሁን የአሜሪካን ብንወስድ የአሜሪካ FDA አፕሩቭ ያደረገው የዲዛይን ሞዴል አለ ፊት መሸፈኛ ጭንብል እና ይሄኛውንም እኔ አሁን እስካሁን ባረኩት የማገኛቸው ኮሜንቶች ጥሩ ናቸው። በደንብ እየተጠቀሙበት ነው። ምንም ያልነበረበት ሀገር ላይ ነው አሁን ይሄን ያደረግነውና በበለጠ ደግሞ ፎርማል የሆነ የመድኃኒት ቁጥጥር ባለስልጣን የሚሰጠኝን እየጠበቁ ነው። ይሄ ሲያልቅ ደግሞ በደንብ ሰፊው ተመርቶ ለሁሉም መዳረስ የሚችል ከዛም አልፎ ደግሞ ለሌሎች ሀገሮችም ደግሞ መላክ የምንችልበት ሁኔታ መፍጠር እንችላለን።
ከራሳችን አልፈን ሌሎችንም መርዳት አለብን የሚለው ድረስ በጣም ትልቅ ተስፋም ጠንካራ መንፈስም ያለ ይሄ ብዙዎችን ለአደጋ ያጋለጠ ወረርሽኝ ባለበት መረዳዳት የግድ ነው። ያንተን ስራ የሚመለከቱ ወጣቶች የግድ ተመሳሳይ ነገርም ባይሆን በበኩላቸው ምን ሊያደርጉ እንደሚችሉ ራሳቸውን እንዲጠይቁ ባለኝ ዕውቀት ባለኝ ችሎታ እንዴት ረዳለሁ የሚለውን የሚያበረታታ ይመስለኛል። ዩኒቨርሲቲዎች አካባቢ የእጅ ማጽጃ ፈሳሾችን እየሰሩ ሲሰጡ ለአካባቢያቸው ድርጅቶች ሲያበረክቱ መመልከቱ ያበረታታልና ይህን ስራ ከመጀመሪያው በፊት ወደ ነበረ አጋጣሚ እስኪ እንሂድ። እንግዲህ ይሄ ሁኔታው የግድ ያለውን ነገር ተመልክተ እኔም ላግዝ እችላለሁ እዚህ ቦታ የጎደለ ሰራ ነገር አለ ብለህ ነው የተነሳው። ከዚያ በፊት ግን 3D ፕሪንተር አማካኝነት ምን አይነት ነገሮችን ትሰራ ነበር? ወይንም በዚህ ቴክኖሎጂ አማካኝነት ቅድም እንደገለጽከው በርካታ የተለያዩ ነገሮች ይሰራሉና ምን ሞክረሃል አንተ?
የመጀመሪያ ፕሪንተር ስራ መጣ እንደ ትርፍ ጊዜ ስራ እንደ ሆቢ ነበር የጀመርኩት። ያዝናናኝ ነበር፣ በትርፍ ጊዜ ሰራ ነበር። በሂደት ግን እያየሁት ሲሄድ 3D ፕሪንቲንግ በጣም ጥልቅ የሆነ ዘርፍ ነውና የማይገባበት ነገር የለም፣ ሁሉም ነገር ላይ ይገባል። እና ያንን ስረዳ የተለያዩ ነገሮችን መስራት ጀመርኩ። አንደኛው አርክቴክቸራል ሞዴሎች ነው። በተለምዶ አርክቴክቸራል ሞዴሎች ረጅም ጊዜ ወስዶ በተለያዩ ነገሮች እየተቆረጠ እስከ 2 ወር 3 ወር ወስዶ ይሰሩ ነበር። 3D ፕሪንቲንግን ግን መጠቀም ሲጀምር ባጭር ጊዜ በጣም ርካሽ ሆነ። በዋጋም ያነሰ በጥራትም በደንብ የዲዛይን ያደረጉትን ሞዴል በእጃቸው ይዞ በቀላሉ ማየት የሚያስችል ጥሩ ሞዴል መስራት ይያሉና አርክቴክቸራል ሞዴሎች ሰራ ነበር። ሌሎች ደግሞ ሀገራዊ የሆኑ ህጻናት መጫወቻዎች መናቃቸው መጫወቻዎች ብዙ ጊዜ የውጭውን መያዎች መጫወቻው ነው የውጭውን ባህል ነው የሚያስተዋውቁትና የኛን ሀገር ባህል ማስተዋወቅ የሚችሉ ነገሮች መስራት ይያሉ። እንደገና ደግሞ
ምን አይነት ናቸው ለናሙናም ካለ ለኔ ያሳየኝ ይታሰጣኝ ይችላል ለቅርበትም ተቀርበም ካለ
መጫወቻዎቹ ለምሳሌ ይሄ የግዝ ፊደል ያለባቸው ብሎኮች ናቸው። እንደዚህ እንደ ሳጥን ነገር ሆኖ እየደረደሩ መጫወት የሚያስችል አማርኛ ጽሑፎች ያሉበት እነዚህ ብሎኮች ምናቃቸው በእንግሊዘኛ ፊደል ተሰርተው ነው ከዚህ ይሄኛው በደንብ በአማርኛ ያለንን ፊደል በቀላሉ ለማስረዳት ለማስተማር የሚመች መጫወቻዎች ናቸው። እንደዚሁም ቼዞች መጫወቻዎች ሰርቻለሁ። ቼዞንም ደግሞ አገራዊ ለማድረግ አስቤ የጀመርኩት አለ። አሁን የምናቃቸውን የአክሱም ሐውልት የፋሲለደስ እነዚህን ተጠቅሞ በሱ መልክ ቼዝ ለመስራት አስቤ በሱም እየሰራሁት ያለ አለ። ብዙ ነገሮች ላይ መግባት ይችላል እና እነዚህን ነበር የምሰራው። የሞባይል ከበሮች ሞባይል ሽፋኖች እና ጌጣጌጦች መቀመጥ የሚችሉ መክፈቻዎች የተለያዩ ነገሮች ሰርቻለሁ። እና ከቱሪዝም ጋር በተያያዘ ሀገራችን ያላትን የቱሪስት ሳይቶች ማሳየት የሚችል እንደ ላሊበላ አክሱም ፋሲለደስን ሰርቻለሁ። እነዚህ
ነገሮችን ማለት ነው እንደ ሐውልቶቹ በዚህ ዲዛይን ተሰርተው ጠረጴዛ ላይ ሊቀመጡ ሊታዩ
ሊቀመጡ የሚችሉ በተለምዶ የሚሰሩት ከእንጨት ወይም ተቀርጾ ነው የሚሰራው። ጊዜ የሚፈጅ ነው። ሌሎች ሀገሮችን ብንመለከት ለምሳሌ ፈረንሳይን ብንወስድ ኤፍል ታወር ብዙ ቦታ ተሰርቶ ሞዴሉ በየቦታው አለና ቱሪስቶች ቢሄዱ ቁጥር ያንን ሞዴል ይዘው ነው የሚሄዱት። አንደኛ የውጭ ምንዛሪ ያመጣል እዛ ሀገር፣ በተጨማሪ ሌሎች ቱሪስቶችን ደግሞ ይጠራልናል ለሀገራቸው ሲወስዱትና እኛም እነዚህ ነገሮች አልተሰራበትም ማለት ይችላል። ቱሪዝም ላይ በደንብ ተሰርተው ቱሪስቶች ይዘው እንዲሄዱ ማድረግ መቻል አለብን። በተጨማሪ ከቱሪዝም ጋር በተያያዘ አሁን ለምሳሌ ሉሲን ብትወስድ የሉሲ ሞዴል ብዙዎቻችን ሉሲ መኖሯን ነው የምናውቀው። ምን አይነት እንደሆነ ያላየ ሰው ሊኖር ይችላል። ወይም ደግሞ በየትምህርት ቤቱ የሉሲ ሞዴል ተሰርቶ መኖር አለበት ተማሪዎች በቀላሉ ሊያዩት የሚችል። አንደኛ የ3D ፕሪንተር ተግባራዊነቱ ምን ላይ ነው የሚውለው? ነገሮችን ማብዛት ዱፕሊኬት በማድረግ በየቦታው እንዲኖሩ እና በቀላሉ እንዲታዩ ተመሳሳይ አቀላሉ ማድረግ
ያገኛቸው ሰዎች በርቀት
እንዲያገኛቸው ማድረግ
ቅርብ ያደርጋል።
በትክክል ናን ስካውን እሱን ነበር ስራዬ ነበር።
አድማጮች ውይይታችን አልተቋጨም። ከፋሩቅ ሙባረክ ጋር ያደረግነውን ሙሉ ቃለ ምልልስ በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ግን እንግዳይን ፋሩቅ ሙባረክን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
ህይወት የሚለውጥ ተግባር ይፈጽሙ።
ህይወት የሚለውጥ ተግባር ይፈጽሙ።
ለመረዳዳት ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ህይወት የሚለውጥ ተግባር ይፈጽሙ።
በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው የጎላ ሆኖ ስለገኛቸው መደበኛ ሰዎች ይንገሩ።
ጎረቤቶች ሆናቸው
ባልደረቦች ሆናቸው
አንድ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ሆናቸው
የጤና ሰራተኞች፣
አስተማሪዎች፣
ተማሪዎች፣
ባለሱቆች፣
የማህበረሰብ ተሟጋቾች፣
የሃይማኖት መሪዎች፣
አርቲስቶች፣
በአካባቢው ያሉ በጎ ፈቃደኞች ናቸው።
ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም VOA Leaders @voanews.com VOALEADERS @voanews.com ይግቡና ያስፍሩ።
የመረጡትን ሰው በማህበረሰብ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን።
ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል።
በዚህ ሁሉ ውስጥ ሁላችንም አብረን ነን።
Thank you.
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት በየቀኑ ከ3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከዋና አዘጋጇ ትዝታ በላቸው እንዲሁም ከቀሩት ባልደረቦቻችን ጋር በዚሁ እሰናበታለሁ። ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኔ በኩል ሰላም፣ ደህና አደሩ። Thank you.